የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ከምሽቱ መሰናዷችን አንዱን መርጠን እናስተዋውቃችሁ።
የስራ እርሻ ተምረሽ ሙሉ ለሙሉ ከተማ ያሆንም ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው በአትክልት ትምህርት ጋር በተያያዙት ነገሮች ላይ በተለይ እኔ ነኝ በኃላፊነት ሁሉንም ነገሮች የምሰራው።
ኖላዊት ሽመልስ ትባላለች። ዘመናዊ የግብርና ባለሙያ ናት። ከኛ ጋር ታመሻለች። አድማጮች በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምጽ ዋና መስሪያ ቤት ህንጻና የስራ ቦታችንን ከተውሳክ ነጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። የዕለቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን ቆዩና በዛ ያሉ በመረጃ የተሰነቁ ዘገባዎቻችንን አዳምጡ። አሁን ወደ ቀዳሚው ርዕሳችን እንለፍ። ኖላዊት ሽመልስ ትባላለች። የግብርና ባለሙያ ናት። የ2017 የማንዴላ ዋሽንግተን ፌሎሺፕ ፕሮግራም አሸናፊ በመሆን ወጣት አፍሪካዊ ተጽዕኖ ፈጣሪ ወይም መሪ ወጣቶች መካከል ሆናለች። የግብርና ሙያን ለወጣቶች ለማስተዋወቅ በማህበራዊ ድረገጾች ላይ ትጽፋለች። በአሁኑ ሰዓት በሩዋንዳና በኢትዮጵያ እየተንቀሳቀሰች ለግብርና ባለሙያዎች ስልጠና ትሰጣለች። ከኤደን ገረመው ጋር ቆይታለች።
ኖላዊት ሽመልስ ትባላለች። ተወልደ ያደገችው አዲስ አበባ ውስጥ ነው። ኖላዊት ብዙ ወጣት ሴቶች በማይደፍሩት የግብርና ሙያ ውስጥ ራሷን በማሳደግ የግብርና ግብዓቶችን ለሚሸጥ ድርጅት ስራ አስኪያጅ ናት። ከግብርና ጋር ከዚህ ቀደም ቁርኝትሽ ምን ይመስል ነበር ብዬ ጠየኳት። በልጅነቴ ክረምት ሲመጣ አዋ ከመትከል ያለፈ ወደዚህ ሙያ የሚያመራ ምንም ነገር አልነበረኝም እንደውም ትላለች።
የሚገርምሽ በአጋጣሚ ሆኖ ጅማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት እኔ። እና ከአባቴ ጋር ነበርኩ አስታውሳለሁ። ምንድን ነው ሆርቲካልቸር ብዬ ሁሉ የጠየቅኩት እሱ ነው። ቃሉን ራሱ ሰምቼ አላውቅም ነበር። በህልሜ በሆኔም እርሻ አማራለሁ ብዬ አስቼ አላውቅም። ፍላጎት ስላልነበር የመጀመሪያ ዓመት ተማሪ ሆኜ ያለቀስኩባቸው ብዙ ቀኖች ነበሩ። ዛሬ ላይ ከጠየቅሽኝ እንደውም ይህንን ትምህርት በመማሬ በጣም እድለኛ ነኝ። የእውነትም የምሰራውም የምኖርበትም በደንብ እየተደሰትኩበት ያለሁበት ትምህርት መስክ ሆኖ አግኝቻለሁ። አሁን
የግብርና ስራውንም እንድትወጂ ያደረገሽ ምንድን ነው?
ያው እንግዲህ የስራ እርሻ ተምረሽ ሙሉ ለሙሉ ከተማ አይሆንም። ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው በአትክልት ትምህርት ጋር በተያያዙት ነገሮች ላይ በተለይ እኔ ነኝ በኃላፊነት ሁሉንም ነገሮች የምሰራው እና ለሀገራችን አየር ሁኔታ ተስማሚ የሆኑ ዝርያዎችን መምረጥ ከዛ ደግሞ ከግብርና ሚኒስቴር ጋር ድሮ ከተመዘገቡ ዝርያዎች ጋር ነጻጽሮ ጥሩ ነው መመዝገብ ይቻላል ሲሉ እናስመዘግባለን። እሱን ማስመዝገብ ከዛ ገበሬዎች ጋር ደግሞ የማላመድ ስራም እንሰራለን። እንዲሁም በተጨማሪ ምን እሰራለሁኝ የተለያዩ የገበሬዎች የመስክ ቀኖች እናዘጋጃለን። እነሱንም ኦርጋናይዝ አደርጋለሁ። የምንሰራው ስራ ዛሬ ለምሳሌ እርሻ ከሆነ የምትሰሪ ትተኪያለሽ፣ ይበቅላል፣ ያፈራል፣ ይሰበሰባል፣ ምርት ይሸጣል። እያንዳንዱን ለውጡን እያየሽው የምትሄጃቸው ነገሮች ናቸው እና በትክክል የገበሬው ህይወት ሲለወጥ፣ ልጆቻቸውን ትምህርት ቤት መላክ ሲችሉ፣ ኑሯቸው ሲሻሻል ምናምን ልክ ለሀገር ሽራሱ የሆነ ነገር የድርሻዬን እያበረከትኩ ነው ብለሽን ታስቢያለሽ፣ ለውጦችንም ታያቸዋለሽ እና እነዚህ ነገሮች ትልቅ እርካታ አላቸው ከምንም ነገር በላይ።
ብዙ ጊዜ ወጣቶች ወደ ግብርና የስራ ዘርፍ ሲገቡ አናይም። ወደዚህ የማይገቡበት ምክንያት ምንድን ነው ብለሽ ታስቢያለሽ?
አንደኛ ሲጀመር እርሻ ሲባል ለምሳሌ ያለን አመለካከት ልክ አይደለም። እኔ እንደውም በዚህ ዙሪያ ጥሴም ብዙ ሶሻል ሚዲያ ላይም ሼር አድርጌ አውቃለሁ። እኔ እርሻ ስትመደብ በጣም በደንብ ነበር ያለቀስኩት አስታውሳለሁ። እና ምክንያቱ ምንድን ነው እርሻ እንዲህ አሪፍ ነገር መሆኑን ግንዛቤው አልነበረንም። ራሱ አሁን ለምሳሌ ሰው ለምሳሌ ገበሬ ነገር ነው ምናምን ነው እኮ የሚባለው ላይክ እንደዛ እየተባለም ስታድጊ የተከበረ ስራ መሆኑንም የሁሉ ነገር እንዳሉትም እያሰብሽ አታድጊም። እና እሱ ፓርት ብዙ በተለይ የከተማ ሰው ከከተማ ለሚመደቡ ተማሪዎች ብዙ ፈልገውት እንዳይማሩ ወይም ወደዚህ መስክ እንዳይገቡ ሊያደርግ ይችላል። ግን አሁን ለምሳሌ እኔ ልምዶችን ሁሉ ሼር አደርጋለሁ ያገኘሁት አጋጣሚ ሁሉ። ይሄ መስጠር የምፈልገው አመለካከት ሰው ላይ ምንድን ነው፣ እኔ የተደሰትኩበትን እኔ ያተረፍኩበትን ያህል ሰውም ያተረፍበት የሚችል የስራ መስክ መሆኑን ሰዎች እንዲረዱ ስልጠናዎችም ሲኖሩ እንደዚህ መስክ ቀኖችም ሲኖሩ ይሄ ምርቶችም ሲሰበሰቡ የሚያማምሩ ነገሮች አሉት። እነሱን ነገሮች ሁሉ ሶሻል ሚዲያ ላይ ምናምን አካፍላለሁ ዙሪያ ላሉት ሰዎች።
መጨረሻ ላይ መጨመር የምትፈልጊው ነገር አለ?
አገር ቤት መጥቶ ወይም ደግሞ አገር ውስጥ ሆኖ ሀብት ኖሮት ምን ላይ ሀብቴን መዋል ነው አይደላ ፍስት ብሎ የሚያስብ ሰው ካለ በእኔ አመለካከት በሚመጡት 10 ምናምን አመታት ውስጥ ኢትዮጵያ አይነት ሀገር ውስጥ ትልቁ አዋጪ ኢንቨስትመንት ብዬ የማስበው እርሻ ነው። እርሻ ላይ እያደገ የሚሄድም እየተሻሻለ የሚሄድም ከዛ ደግሞ ብዙ ቦታዎቹ ላይ መሰራት የሚችሉ የስራ መስክ ነው እና አንዳንድ ጊዜ ለምሳሌ ቲማቲም በብዛት ይመረትና የሚገዛው ሰው ይጠፋል ወይም ደግሞ ዋጋው በጣም ይወርዳል። በዚህ ጊዜ ብዙ ገበሬዎች ይከስራሉ። ለነሱ ለትንንሽ ገበሬዎች በተለይ እንዲህ አይነት ሲሰራል መሸከም በጣም ከባድ ነው የሚሆነው። በጣም በጣም የማህበራዊ ቀውሱ በጣም ብዙ ነው የሚሆነው እና አርገስት የተደረጉትን ነገሮች ፕሮሰስ አድርጎ ወደ ተለያዩ ነገር ለምሳሌ ቲማቲምን ወደ ድልህ ወደ ካቻፕ ምናምን መቀየር እንደዚህ አይነት ትንንሽ ይህ መካከለኛ ምናምን የሚባሉ ኢንዱስትሪዎች ቢኖሩ ፋብሪካዎች ቢኖሩ ለገበሬውም ቋሚ የሆነ ገበያ የሚያገኝበት ነገር ይሆነዋል። ይህንን ነገር ሰዎች እንዲያስቡበትና በትክክል እንደው የቱ ጋር ብሰራ ሀገሬንም ራሴንም እጠቅማለሁ ብሎ የሚያስብ ሰው ካለ እርሻን እንዲያስብ በዚህ አጋጣሚ ማሳሰብ መንገር አይነት ነገር ፈልጋለሁ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው፣ ትኩሳት ካለው፣ የሚያስለውና የሚያስነጥሰው ከሆነ ባኮን ለከፋ መዘዝ ጊዜና እድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሶ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
ኤደንና ኖላዊትን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የምሽቱ መሰናዷችንን ነው። አሁን ደግሞ በለፍተ ቀደም ከተለያዩ ወጣቶች አሰባሰብናቸውን አስተያየቶች እናስደምጣችሁ። በኢትዮጵያ አሁን ያለው ያልተረጋጋ የፖለቲካ ሁኔታና በየጊዜው በሚፈጠሩ ግጭቶችና አለመረጋጋቶች እንዲሁም በፖለቲከኞች መካከል የሚከሰቱ አለመግባባቶችን በምክንያትነት የሚጠቅሱ ፖለቲከኞችና አስተያየት ሰጪዎች የአገር መፍረስ አደጋን እንደ ስጋት ደጋግመው ሲያነሱት ይሰማል። እናንተ እንደ አንድ ወጣት የምትኖሩበት አገር እንዲህ ያለ ስጋት እንዳለበት በምትሰሙበት ጊዜ ምን ይሰማችኋል የሚል ጥያቄ ለአምስት ወጣቶች አቅርበንላቸው ነበር። ምላሻቸው እንዲደመጣል።
ብዙ ነገር እንደ ባልተሞከረበት ሀገር ፌዴራሊዝም ተሞክሮ ፈርሷል፣ እንትን ተሞክሮ ፈርሷል። ስለዚህ አሁን መበታተን ነው፣ የየራሳችንን ሀገር ይዘን ደግሞ እንሞክረው ምናምን ሲባል ያስፈራኛል። በዛ ላይ ደግሞ መንግስት ኃይል የለውም ማለት የፌዴራሉ መንግስት ማለት ነው። ስለዚህ ያ ነገር ያስፈራል። እሱ ስለሌለው ብቻ ሳይሆን የቤት ስራውን መስራት ስላልቻለ ማለት ነው። ስለዚህ በጣም ያስፈራኛል። ነገዬን ነው እየነጠቀኝ ያለው። በጣም ያስደነግጠኛል፣ ያስፈራኛል። በዛ ላይ ይሄንን ለመፍታት የሚካሄድበት መንገድ ጥሩ አለመሆኑም ነው የሚያስፈራኝ። ማለት ከስጋት እንድላቀቅ የሆነ ተስፋ እንዳይታየኝ የሚያደርጉ ሁሉም አይነት የሀገር መሪዎች ተስፋ የሚሰጥ አይነት አካሄድ አይደለም እየሄዱ ያሉት።
እኔ ተስፋ ነው የሚታይኝ፣ አልሰጋም። እርግጥ ነው ምናልባት የሚታዩ ብዙ የሚያስቸግሩ ክፉ ነገሮች ይታያሉ በሀገሪቷ። ሰዎች አንዱ አንዱን ይበድላል፣ ይጨቁናል። በተለያየ በጣም ለጆሮ መስማት የሚከብዱ አሰቃቂ ነገሮች ይሰማሉ በሀገራችን ላይ። እነዚህ ነገሮች ግን ምናልባት የሀገራችን ታሪክ ዞር ብለን ስናይ እነዚህ ችግሮች እየመጡ ህዝቡ እንደዚህ የተሰቃየ በዚህ አይነት ከባድ ታ ውስጥ ያለፈ ህዝብ አይደለም። መሽቶበት እንኳን ሰው ማያውቅበት ቤት ሄዶ የሚያድርበት ሀገር ነው እና ያለን ዛሬ ላይ ፖለቲከኞች የተለያየ ችግር ውስጥም ቢሆኑ የተለያዩ ነገሮች በሀገራችን ቢከሰቱም ግን ህዝቡ ጥሩ እሴት ስላለው ይስተካከል ነገር ይሆናል ብዬ አስባለሁ። አሁን ላይ ያለው በተለይ ትልቁ ወጣቶችን እየጣለ ያለው ያስተምሮ ነው ያስተምሮ ውድቀት ስለሆነ በትክክል ትውልዱን መቅረጽ ማስተማር ከተቻለ ይቺ ሀገር የማትለወጥበት ምንም ምክንያት የለም። ላለፉት ጊዜያት የተሳሳተ አስተምሮ ይመስለኛል ሀገሪቷን እየረበሸ ያለው።
አክቹዋሊ ልትፈርስ ትችላለች ሲባል ምን ይሰማል የሚለው አሁን ላይ ሁኜ ይህን ያህል ብዙም ስሜት አይሰጠኝም። ከተወሰኑ ዓመታት ምናምን በሽ ቢሆን ኖሮ ልደነግጥ ይችል ነበር። አሁን ላይ ግን እኔ ኦልሬዲ ምንም ያን ያህል ስሜት የለኝም። ኦልሬዲ አለች ብዬም ለማመንም እቸገራለሁኝ። ፈርሳለች ብዬ እስከ ማመን ድረስ የደረስኩበት ጊዜ ነው ያለ። ምክንያቱም የምናያቸው የተለያዩ ነገሮች አለን ብሎ ለማለት የሚያስችል ነው ብዬ አላምንም።
አገር ፈርሳለች ብለህ የምታስበው ለምንድን ነው?
አንድ ሰው አገር አለ ብሎ ካመነ በየትኛውም የሀገሪቱ ክፍል ተንቀሳቅሶ መኖር መቻል፣ መስራት፣ ለዜጋም ተቆጥሮ የመኖር መብቱ ሊከበርለት ይገባል። አገር አለህ ብለን ካሰብን አሁን ያለው ሁኔታ ግን ያንን የሚያስችል አይደለም። አንድ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ለመስራት የሚቸገርበት ሀብት አፍርቶ መኖር የማይችልበት ሁኔታ ውስጥ ነው ያለ ነው። ስለዚህ በዚህ ሁኔታ ውስጥ አገር አለን ብሎ ለማለት የሚያስችል እንትን የለኝም በእኔ በኩል።
ማለት አንድ እውነት ለመናገር አንድ ሀገር ሊፈርስ ይችላል ሊበተን ይችላል የሚለውን ሲስተም አይደለም የሚኖርሽበት ሀገር አይደለም ሀገርሽ የሌላ ሀገር የባዕድ ሀገር እንኳን ያሳስበናል፣ ያስጨንቅሻል። ነገር ግን አሁን የምትበተንበት ወይም ደግሞ እየሆነ ያለውን እያጋጠመ ያለውን ስታስቢ ደግሞ ተመልካች ሁኖ ከማየት ውጭ ሌላ ማድረግ የማትች ሌላ አማራጭ የሌለ ሆኖ ነው የሚሰማ።
በእውነቱ ከሆነ ሀሳቡ በጣም ከባድ ነው። ስጋት ነበር ላለፉት አንድ አመት። አሁን ግን ቀስ በቀስ ከስጋት ወደ ተስፋ እየመጣን ያለ ነው። ምክንያቱም የነበሩ ግርግሮች፣ ሁካታዎች፣ ግጭቶች፣ ሰው ሲሞት ሰው የገደለ ሰው የማይጠይቅበት ሁኔታ ስናይ የህግ በላይነት ቀዘቅዝ በጣም ፈርቼ ነበረ፣ እኔም ፈርቼ ነበረ። አሁን ግን ባለ ሁኔታ የመረጋጋቱ ነገር እስፔሻሊ ከአንድ ወር ወዲህ ያሉ ነገሮችን ስናይ ተስፋ እየሰጠን ነው። እኛም እንደ ዜጋ በኩላችን ለመወጣት ዝግጁ ነን።
ተደጋጋሚ ይሄ አባባል በተደጋጋሚ ይሰጣል። አንደኛው ወገን ትበተናል ይችላል፣ ሌላኛው ወገን ግድ ይችም ቤት የላችሁ አትበተንም ላል። ሁልጊዜ እነዚህ ሰዎች በእርግጠኝነት ኢትዮጵያ ትበተናለች ብሎ መናገር ነገሩን ከማክረር ይዘላል ብዬ አላስብም። ለምን? በፍጹም ኢትዮጵያ አትበተንም። ይህንን ሁልጊዜ እንደዛ ነው ማምነው። ለምን? ፖለቲካ ግህቃን እንደሚናገሩት አይደለም። ከሰዎች ንግግር እየዘለለ ወይም ደግሞ ከሰዎች ንግግር ባራቀ በኢትዮጵያውያን መካከል ትልቅ ትስስር ያለ። ስለዚህ ያኔ እንደኔ ስሜቱ መስማት አልፈልግም ስለመበታተን። እንደኔ እኔ ጥልቅ እምነት ኢትዮጵያ አትበተንም።
አድማጮች፣ እናንተ ማስተያየት ካላችሁ በፌስቡክ ገጻችን ላይ በውስጥ መስመር ለጋቢና ቪኦኤ ደውሉልን ብላችሁ ስልካችሁን ካስቀመጣችሁ መልሰን እንደውላችኋለን። በእኛ በኩል የእናንተን ሀሳብ ይዘን ምሁራንንና የሚመለከታቸውን አካላት ምላሽ የሚያስፈልጓቸው ጥያቄዎች ካሉ ምላሾችን እያካተትን መልሰን እናካፍላችኋለን። ለተሳትፏችሁ ሁላችሁንም እናመሰግናለን። በአገር አቀፍ ደረጃ ወጣቶች የስራ ፈጠራ ባህልን እንዲያዳብሩና የራሳቸውን ስራ እንዲፈጥሩ ማበረታታትን ተቀዳሚ ግቡ ያደረገ የ10 ቢሊዮን ብር ተዘዋዋሪ ብድር መፈቀዱ ይታወሳል። ይህ ብድር በብዙ ክልሎች በአግባቡ እየተመለሰ እንዳልሆነ የፌዴራል ዋና ኦዲተር ያወጣው ሪፖርት ያመለክታል። በድሬዳዋም ብድር የወሰዱ 125 ኢንተርፕራይዞች እዳቸውን እየከፈሉ እንዳልሆነ ሪፖርት ተደርጓል። ይህ በስራ አጥነት ከሀገሪቱ ከተሞች ግንባር ቀደም ለሆነችው ድሬዳዋ ከባድ ነው። በዚህ ረገድ በዳቦ ማብረትና ማከፋፈል ዘርፍ ለመሰማራት በቅርቡ በሽርክና ከተደራጁ 5 ወጣቶች መካከል አንዱን ወጣት ማርኮን ይልማን አነጋግረነው ነበር። የድሬዳዋው ዘጋቢያችን አዲስ ቸኮል አነጋግሮታል። በተከታዩ ዘገባ ታሪኩን ያካፍለናል።
ስሜ ማርኮን ይልማ እባላለሁ። በ02 ቀበሌ ስር በጥቃቅንና አነስተኛ ስር ተደራጅቼ በዳቦ መጋገርና ማምረትና ማከፋፈል ላይ የምሰራ ወጣት ሲሆን ያው ወደ ስራው ከገባው አመት ከ3 ወር ምናምን አካባቢ ይሆነኛል።
የወጣትነት ህይወት እንዴት እንደነበር እስኪ ከኋላ ታሪክ ጀምረን እስኪ እሱን አጫውተኝ። እስኪ
ያው እኔ ተወልጄ ያደግኩት እዚሁ በድሬዳዋ ከተማ ሲሆን ያው ትምህርቴንም ከአንደኛ ደረጃ እስከ ሁለተኛ ደረጃ ድረስ በድሬዳዋ ከተማ ነው ጠናቀቅኩትኝ። የከፍተኛ ትምህርት ተቋም ውስጥ ገብቼ በመንግስት ዩኒቨርሲቲ ውስጥ የመጀመሪያ ዲግሪ ግራጁዌት አድርጌያለሁ። ከዛም በኋላ በመሬት አቀማመጥና በአካባቢ ጥናት የመጀመሪያ ዲግሪን ይዤ ሰርቻለሁ እና ከዛ በኋላም ከተመረኩኝ ከ3 ዓመት በኋላ ነው በረጅም ጊዜ በስራ አጥነት ተቀምጬ ነበር በ3 ዓመት። ከዛ በኋላ ነው ወደ ስራ በዚህ በጥቃቅንና አነስተኛ አማካኝነት በመንግስት ባመጣው ስትራቴጂና ፖሊሲ መሰረት በዛ ተደራጅተን ወደ ስራ መግባት ችያለሁ። እና የተለያዩ የብድር ምሽት ተደርገውልኝ ያው ብድሩን ማግኘት ችያለሁ። በእርግጥ ያው ብድሩን ለማግኘት በጣም ትልቅ ውጣ ውረድ አለው። ቢያንስ ያው ከአመት ያላነሰ ነው ቢሮክራሲውን ለማስጨረስና ለማስፈጸም ከአመት ያላነሰ ነገር ነው ያለው እዛ ቦታ ላይ። እና ግን እነዛም ቢሆንም እነዛን ቻለንጆች ተቋቁመን ብድሩን አግኝተን ወደ ስራ ገብተን ስራ እየሰራን ይገኛል እና ብድሩን በመክፈል ላይ ያለ ነው። እንደኔ ማየቶች በጣም ብዙ ወጣቶች ወደ ስራ መግባት ችለዋል። ያው ግን ወደ ስራው ከተገባ በኋላ ስራው ላይ ውጤታማና ስኬታማ ለመሆን የራሱ የሆነ ጥንካሬና ጥረት ያስፈልገዋል።
ተዘዋዋሪ ብድር ላይ አሁን መጀመሪያ እናንተ እንዴት ብድሩ እንደፈራችሁ፣ ሁለተኛ ብድር አጠቃቀማችሁስ ምን ይመስል ነበር?
አንደኛ እኛ ወደ ብድር የገባንበት እንትን የመጀመሪያው አላማ ነው ራስን ከስራ አጥነት ወደ ስራ ባለቤትነት የመቀየር የመጀመሪያው አላማችን ሲሆን፣ ሁለተኛ ደግሞ ለራሳችንም ስራ ፈጥረን ልክ ለእንደኛ አይነት ወጣቶችም የስራ እድል መፍጠርን ነው። ስኬታማ እንድንሆን የሚያደረገን እንድንደፍር የሚያደረገን ደግሞ ሁለተኛ ቀበሌው በመጀመሪያ በስራ አጥነት መዝግቦ ሰብስቦን ከዛ በኋላ የተለያዩ የቢዝነስ አቅጣጫዎችን አሳይቶን በነዛ አቅጣጫዎች መሰረት በመረጥነውና በፈለግነው መልኩ እንድንሰለጥን የተለያዩ ድጋፎችንና የብድሮችን ምችቶች ምቹ የሆነ የብድር ምችት የወለዱንም ፐርሰንት ከባንክም ሆነ ከማይክሮ ፋይናንስ በጣም ያነሰ ስለሆነ አንድ እንደፍር አድርጎናል። እና ወጣቶች በእርግጥ ብዙ ጊዜ ይስተዋላል ከ125 ኢንተርፕራይዝ 28 ሚሊዮን ብር መንግስት ከመደቡ 55 ሚሊዮን ብር 28 ሚሊዮን ብር ወጥቷል። ከ28 ሚሊዮን ብር ደግሞ ተመላሽ የሆኑ ደግሞ ወደ 6 ሚሊዮን ብር እንኳን አይደርስም። ይህ ማለት ያው ብድሩ አብዛኛውን ቦታ ላይ ያው እንደተባለው የተወሰነ ባክኗል ማለት ነው።
ስለ ስራችሁ እናውራ።
እኛ የምንሰራው ዳቦ ማምረትና መጋገርና ማከፋፈል ላይ ሲሆን ያው ስራውንም የጀመርነው በ250,000 ብር ብድር ሲሆን ያው ራሳችንን ከስራ አጥነት ወደ ስራ ባለቤትነት ከመቀየርን ባሻገር ለ3 ሰራተኞች የስራ እድል ፈጥረናል። ማህበራቱ በ5 አባላቶች የሚመራ ሲሆን ለ3 የስራ አጥ ሰዎች የስራ እድልን ፈጥረን በአሁኑ ሰዓት በጥሩ ሁኔታ እየተንቀሳቀስን እንገኛለን። በቀጣይ በሚመጣው አዲስ አመት ላይ እንደ እቅድ የያዝ ነው ብድሩ ሙሉ በሙሉ የመመለስና ስራውን የማስፋፋት ተጨማሪ ብድር ወስደን ያው ማለት ቃል የተገባልን ነገር አለ። የኛውን ብድር ስንመልስ ከ500-900 ሺህ ብር እንደምንወስድና ከንቲባውም ሆነ ከአስተዳደሩ ቦታ ጠይቀን ስራውን ማለት ነው አዲስ ከውጭ አዲስ ማሽኖችን በከንቲባው ድጋፍ አዲስ ማሽን ገብቶልን ስራውን አስፋፍተን ለመስራት እቅድ ይዘናል። አሁን ያለብን ችግሮች የዱቄት የግብአት ችግር ነው ትልቁ ችግራችን። ኢቨን ስቲል ኮታ እንኳን አልተመደበልንም። ያለ ኮታ ነው በተመላሽና ከውጭ እየገዛን የምንሰራው። ውጭ ከምትገዛው ሩስተራ ሄደህ የምትገዛው ዱቄት ይለያያል። ከመንግስት በ700 ብር ገዝተህ ወደ መጋዘን ስታስገባ ከሩስተራ የምትገዛው ዱቄት አሁን እንኳን ሄደህ ማየት ትችላለህ፣ 2400 ብር ነው ገዝተህ መጋዘን የምናስገባው። ሰርተን ለኪራይ ነው የቤት ኪራይ 7000 ብር ነው የምንከፍለው የቤት ኪራይ። የሰራተኛ ደሞዝ አለ፣ ግብር አለ፣ ውሃ አለ፣ መብራት አለ። እና እነዚህን ላል ነገሮች ማኔጅ አድርገንና ተቋቁመን ነው እየሰራ ያለ ነው። መንግስት አስተዳደሩም ወደ እኛ ማየት ቢችል እኛ ላይ በደንብ ቢሰራ ትልቅ ለውጥ ማምጣት የምንችል ልጆች ነን እውነት ለመናገር። ልክ ከተማችን ላይ እንዳሉት እንደ ትልልቅ ባለሀብቶች ትልልቅ የዳቦ ማሽን ከውጭ አስገብተው ተክለው ከተማው ላይ በዳቦ እንደሚያከፋፍሉት ባለሀብቶች የዚያን ያክል እንኳን ዋስትና ወስዶብን መንግስት ያንን ድጋፍ ቢያደርግልን ስኬታማ በጣም ስኬታማ እና ብዙ አቅርቦት የከተማውን የዳቦ ተደራሽነት በብዙ በርኩ መሸፈን የምንችል ወጣቶች ነን።
የጋቢና ዝግጅታችን ይቀጥላል። ተከታዩ መሰናዷችን ቃለ ምልልስ ነው። የተዛቡ መረጃዎች፣ የጥላቻ ንግግሮችና የሐሰት ዜናዎች በአንድ ማህበረሰብ ውስጥ የሚፈጥሩትን ተጽዕኖ በተመለከተ የተደረገ ቃለ ምልልስ ነው። በዚህ ጉዳይ ላይ ሚኒሶታ በሚገኘው ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር እንዳልካቸው ጫላን አነጋግረናቸዋል። ወደ ውይይቱ።
በጣም አመሰግናለሁ እግዚአብሔር ይስጥልኝ። ወደ መጀመሪያ ጥያቄ ላምራ። የተዛቡ መረጃዎች፣ የጥላቻ ንግግሮችና የሐሰት ዜናዎች አንድ ማህበረሰብ ላይ የሚያስከትሉት ጉዳት ተብሎ ነጥብ በነጥብ ቢቀመጥ ባጭሩ ምንድን ነው?
መጀመሪያው እንግዲህ ማህበረሰብ መካከል ያለውን መተማመን ወይም ትረስትን ችግር ውስጥ ይከታል። አንድ ማህበረሰብ ከአንድ ማህበረሰብ ጋር ያለው ግንኙነት በውጥረት የተሞላ እንዲሆን ያደርጋል። ስለዚህ በዋናነት ይሄ ነው የሚጠቀሰው። ሁለተኛው የዜና አውታሮች፣ የመረጃ ምንጮች ተአማኒነታቸው ይቀንሳል እና የሚመጡት መረጃዎች በሙሉ እውነተኝነታቸው ጥርጣሬ ውስጥ ስለሚገባ ማንኛውም የሚዲያ ተቋም፣ የዜና ማሰራጫ ሚዲያዎች በሙሉ ችግር ውስጥ ይገባሉ ማለት ነው። ከዛ ባሻገር ደግሞ የሐሰት መረጃዎች በፖለቲካ ብቻ ሳይሆን በጤና ዘርፍም ትልቅ ቀውስ ውስጥ ይከታል ማህበረሰቡን ማለት ነው። እና የፖለቲካ ብቻ ሳይሆን ሌሎች የማህበራዊ ትስስር መረጃዎችም ችግር ውስጥ ይገባሉ ማለት ነው። እና በዋናነት ማህበረሰብን እርስ በርስ እንዳይተማመን ያደርጋል። የሚዲያ ተቋማት ወይም የዜና መሰራጫ ተቋማት ተአማኒነታቸው እንዲቀንስ ያደርጋል። በሃይማኖት ተቋማትም መካከል እንዲሁ ውጥረት እንዲነግስ ያደርጋል ማለት ነው። እና የሐሰት መረጃዎች የተዛቡ መረጃዎች ከመንግስትና ማህበረሰብ ትስስር ባለፈ ማህበረሰብን እርስ በርስ ችግር ውስጥ የሚከት ውጥረት ውስጥ የሚከት ችግር ሊያመጣ የሚችል ነገር ነው ብዬ ነው ማምነው።
እንደ ኢትዮጵያ ሀገር ይሄ ነገር ቀድሞ አልነበረም ወይ? ለምሳሌ አሁን የኢትዮጵያ መንግስት ወይም በጠቅላይ ሚኒስትር አብይ የሚመራው መንግስት ከመጣ በኋላ የሚፈጠሩ ጉዳዮችን ለማፈን ነው እንጂ ይሄ ነገር ቀድሞም የነበረ ነው፣ ቀድሞም ተጣርቶ መረጃ ይቀርባል፣ ማህበረሰቡ ስራውን ያከናውናል የሚል አስተያየት የሚሰጡ አሉ። አሁን ያሉትን ነገሮች ለማፈን ነው የጥላቻ ንግግር የሚል ሀሳብ የሚመጣው የሚል የሚያነሱ አሉ። በሌላ ወገን ደግሞ አይ የለም፣ የጥላቻ ንግግር አለ፣ ችግሩ ደግሞ የኢትዮጵያ ብቻ ሳይሆን ዓለም አቀፍ ነው የሚሉም አሉ። እስቲ ይህንን ጉዳይ ከኢትዮጵያ ሁኔታ እንየው።
በአጠቃላይ ኢትዮጵያ ውስጥ በትክክል ይሄ ችግር ነበረ። አሁን ያለው ሪፎርም ለውጥ ወይም ደግሞ የሽግግር መንግስት ከመምጣቱን በፊት ኢትዮጵያ ውስጥ እንዲህ አይነት ችግሮች ነበሩ። መሰረታዊ የሆኑ ባህላዊ፣ ፖለቲካዊና ማህበራዊ መሰረቶች አላቸው እነኚህ፣ የጥላቻ ንግግርም የተዛባ መረጃ። ልክ እኛ ኢትዮጵያ ውስጥ ጦር ከፈታ ወሬ ፈታው እንደሚባለው በአማርኛ ማለት ነው። እና ባህላዊ መሰረታዊ የሆኑ ነገሮች አሉ። ግን አሁን ችግር እየሆነ የመጣበት ምክንያት ምንድን ነው? በዋናነት የማህበራዊ ሚዲያ ትስስሮች በጣም በፍጥነት መረጃን የማሰራጨት ችሎታ አላቸው። ዲስትሪቢዩትድ ወይም ደግሞ የተሰራጩ ናቸው። ልትቆጣጠሩ በማትችበት መንገድ ነው መረጃዎች የሚሰራጩት ማለት ነው። ትልቁ ችግር ይሄ ነው። ድሮም ነበረ፣ ልክ ነው። ግን ደግሞ አሁን መሰረታዊ መዋቅራዊ ለውጥ አምጥቷል። ማህበራዊ ሚዲያዎች እንደዚህ አይነት መረጃዎች የማሰራጨት አቅማቸው፣ ፍጥነታቸው፣ ተደራሽነታቸው ከፍ ብሏል። ከዛ ባሻገር የማህበራዊ ሚዲያ ተጠቃሚ ያልሆኑ ማህበረሰቦችም የዚህ ችግር ሰለባ ናቸው። በምን ብትይ ኢትዮጵያ ውስጥ አሁን ያለው የሚዲያ ስርጭት፣ የሚዲያ ተቋም ይዘት በብዛት መረጃውን የሚያገኙት የሚሰበስቡት ከማህበራዊ ሚዲያ ነው። ከማህበራዊ ሚዲያ ያገኙና በሬዲዮ፣ በቴሌቪዥን እንዲሁም በህትመት ሚዲያዎች ያሰራጯቸዋል። የአንድን የመረጃ የህይወት ዑደት ብትመለከች በብዛት የሚጀመረው ከፌስቡክ ነው። ከዛ ከፌስቡክ ወደ ሬዲዮ ይሄዳል ወይም ወደ ቴሌቪዥን ይሄዳል። ስለዚህ የኢንተርኔት አገልግሎት ተጠቃሚ ያልሆኑ ሰዎችም በዚሁ አማካኝነት በዚህ በቴሌቪዥን በሬዲዮ እና በህትመት ሚዲያው አማካኝነት ያን የተዛባ መረጃ ያገኛሉ ማለት ነው። እና በፊት የነበረ ቢሆንም ችግሩ ስር የሰደደ ማህበራዊ፣ ፖለቲካዊና ባህላዊ መሰረት ያለው ቢሆንም አሁን ግን በፍጥነቱና በተደራሽነቱ ከፍ ያለ ደረጃ ደርሷል ማለት ነው። እና በዚህ የተነሳ ኢትዮጵያ ውስጥ ብቻም አይደለም እንደተባለው ዓለም አቀፋዊ ችግር ነው፣ በጣም ችግር ውስጥ ነው ያለ ነው ማለት ነው።
ያሉ ችግሮችን የመፍቻ መንገድ መቼም ሊኖር ይገባል እና በአጭር ጊዜ በረጅም ጊዜ የተለያዩ የመፍቻ መንገዶች ተብለው የተቀመጡ ነገሮች አሉ። እንደው እስቲ በአንተ በኩል በአጭር ጊዜ የመፍቻ መንገድ ናቸው የሚባሉትን ዘርዝርልን።
በመጀመሪያ ደረጃ የመፍቻ መንገዱ እውነታን የሚያነጥሩ ተቋማት አቅማቸው እንዲገነባ ማድረግ፣ እውነታን የሚያመነጥሩ ወይም ፋክት ቼክ የሚያደርጉ ማለት ነው። እነዚህ የጋዜጠኝነት ተቋማት፣ የትምህርት ተቋማት፣ በየዩኒቨርሲቲ ያሉ የጆርናሊዝም እና የግንኙነት ትምህርት ክፍሎች፣ እነኚህ ስራ በአግባቡ እንዲሰሩ ማድረግ። ሁለተኛ ከመንግስት ነው እንግዲህ። አሁን በመንግስት በኩል በጣም በርካታ ትክክል ያልሆኑ የተዛቡ ወይም አንዳንዴም ውሸት የሆኑ መረጃዎች ይወጣሉ ከመንግስት ተቋማት። ከጠቅላይ ሚኒስትር ቢሮ ጀምሮ ያሉ የመንግስት ተቋማት የተሳሳቱ መረጃዎችን ለህዝብ ያደርሳሉ። ስለዚህ መረጃዎች ለህዝብ ከመድረሳቸው በፊት በጥንቃቄ ተመርምረው ተረጋግጠው ወይም ቬሪፋይ ተደርገው እንዲወጡ ማድረግ፣ የተሳሳቱ መረጃዎች በሚወጡበት ሰዓት ቶሎ ብለው እነኛ መረጃዎች የተሳሳቱ መሆኑ እንዲታወቅ ኃላፊነትን መውሰድ፣ ይቅርታ መጠየቅም ካለ ይቅርታ መጠየቅ። እንግዲህ ሆን ብለው የሚሰሩትንም ሰዎች ደግሞ በጣም በመጀመሪያ ደረጃ በኤቲክስ ወይም ደግሞ በስነ ምግባር እንዲታረሙ ማድረግ፣ በተደጋጋሚ በስነ ምግባር የማይታረሙ ከሆነ ደግሞ ወደ ህጋዊ እርምጃ መሄድ የሚሉ አሰራሮች አሉ። በረጅም ጊዜ ውስጥ እንግዲህ በዋናነት የሚዲያ ሊትሬሲ ወይም ደግሞ ሚዲያ እውቀትን ማህበረሰቡ እንዲጨምር ማድረግ ነው። ይሄ ደግሞ በትምህርት ዘመቻ መልክ የሚደረግ ብቻ ሳይሆን መሰረታዊ የሆኑ የትምህርት ካሪኩለሞች ላይ እንደዚህ አይነት ነገሮችን ማካተት ያስፈልጋል። በየትምህርት ቤቱ የሚማሩ አሁን ሌሎች ሀገሮች የሚያደርጉት ነገር ምንድን ነው? እነኚህን ሚስኢንፎርሜሽን፣ ዲስኢንፎርሜሽን ወይም የተዛቡ መረጃዎችን፣ እውነተኛ ያልሆኑ መረጃዎችን፣ የጥላቻ ንግግሮችን ስር እንዳይሰዱ ከትምህርት ቤት ከካሪኩለም ተቀርጾ እንዲማሩ ማድረግ ነው። ይሄ የረጅም ጊዜ ቅር ሊሆን ይችላል፣ ግን መልኩ ነው ሀገራት ይሄንን ነገር እየተዋጉ ያሉ።
እንግዲህ ጋቢና ላይ በጣም አጠር ያለ ሰዓት ስላለን ነው ሀሳብህን የቆረጥኩት። በእኛ በኩል ጋቢና ቪኦኤ የሚለው የወጣቶች ፕሮግራም ላይ ማክሰኞ ቀን ፋክት ቼኪንግ ወይም የጋቢና ማጣሪያ የምንለው ፕሮግራም አለን። በእርግጥ አዲስ ፕሮግራም ስለሆነ ብዙም ገና አድማጮችም እያወቁት አይደለም። ግን አንደኛው መንገድ ቅድም የጠቀስከው የሚዲያ ተቋማት ጋዜጠኞች ቬሪፋይ የተደረገ ወይም በጋዜጠኞች የተረጋገጠ መረጃዎችን ማውጣት አንደኛው ጠቃሚ መንገድ ነው ወይም የመፍትሄ ሀሳብ ነው በሚለው ላይ እኛም እንደሱ አይነት ፕሮግራሞችን እያዘጋጀን ነው። በሰፊው ደግሞ ይሄንን ለመቀጠል ጥረት እናደርጋለን። አንተንም መልሰን ለምሳሌ የሚዲያ እውቀትን መጨመር የሚዲያ ትሬሲ ላይ እንዴት ነው ማህበረሰቡ ይህንን እውቀት የሚጨምረው የሚለውንም ውይይት ይዘን ተመልሰን እንገናኛለን በቅርቡ በዚሁ ፕሮግራም ላይ። ለዛሬው በጣም አመሰግናለሁኝ ዶክተር እንዳልካቸው ጫላ።
አመሰግናለሁ ሲሆን ታንኪዩ።
ዛሬ የያዝናቸውን መሰናዶች በዚህ አጠናቀናል። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ፕሮግራሙን ያቀናበረልን ደግሞ ኤልያስ አስማረ ነው። ደህና ደሩ እያልን በተከታዩ ሙዚቃ እንሰናበታችኋለን። ሙዚቃው ጋባዥ አለው። በእኔ በኩል ደህና ደሩ።
ጠሎብኝ ስረድጅ ያለው ካልበጣስ እንዴት ሆናለው? ነቅሶብኝ በእኔ ከከረመ ለምን ወደችው እንዳትሉኝ፣ ደርሶበት ያየ እስኪ ፈደኝ። ጠሎብኝ ጠሎብኝ።
ሰላም፣ እንዴት ናችሁ? ድምጻዊ እስራኤል ጌቱ እባላለሁ። ዛሬ በጋቢና ቪኦኤ ሬዲዮ ተገናኝተናል። ሎብኝን ጋብዣችኋለሁ።
Tune in right on